በአውሮፓ ህብረት ህልውና ላይ ጎጂ ለውጥ ሊያመጣ ይችል ነበር የሚል ስጋት በብዙዎች ዘንድ አሳድሮ የነበረው የፈረንሳይ ፕሬዚደንታዊ ምርጫ ተጠናቀቀ። በውጤቱ ቀኝ አክራሪዋ ብሔረተኛ እጩ ተወዳዳሪ ማሪን ሎፔን ተሸነፉ። ሎፔን ፈረንሳይን ከአውሮፓ ህብረት አባልነቷ የማስወጣት ፍላጎት ያላቸው ሲሆኑ በስደተኞችና በፍልሰተኞች ላይም ጥሩ አመለካከት የላቸውም። በምርጫው ያሸነፉት ኢማኑኤል ማክሮን ከናፖሊዮን ቦናፓርት ወዲህ ለፈረንሳይ በእድሜያቸው እጅግ ወጣት የሆነ ፕሬዚዳንት ሲገጥማት የመጀመሪያው ናቸው። ፈረንሳይን አንድ ለማድረግ በአውሮፓ ህብረት አባልነታቸው ለመቀጠልና በዩሮ መገበያየታቸውንም ለመቀጠል ቃል ገብተዋል። የቀኝ አክራሪ ብሔረተኛ ፓርቲዎች ፈረንሳይን ጨምሮ በተለያዩ የዓለም ሀገሮች በተካሄዱ ምርጫዎች ሽንፈት እየገጠማቸው ነው ሰሞኑን። ሁኔታው በአጠቃላይ ለዓለም በተለይ ደግሞ ለአፍሪካ ምን አንድምታ ይኖረው ይሆን? የምሽቱ ዲሞክራሲ በተግባር ባጭሩ ይመለከተዋል። አዘጋጅና አቅራቢው ሰለሞን ክፍሌ ነው።
በያዝነው የአውሮፓውያኑ ዓመት 2017 በዓለም ከ30 በላይ ሀገሮች ምርጫዎችን ያካሂዳሉ። ባሳለፍነው ሳምንት እሁድ እንደ አሜሪካው ፕሬዝደንታዊ ምርጫ ከፍተኛ ትኩረት አግኝቶ የተጠናቀቀው የፈረንሳዩ ምርጫ አንደኛው ነው። እዚህ ላይ ግን የፈረንሳዩን ፕሬዝደንታዊ ምርጫ ከተደረጉት ሁሉ ልዩ የሚያደርገው ነገር አለ። በመግቢያው እንደተጠቀሰው የዘንድሮውን የፈረንሳይ ፕሬዝደንታዊ ምርጫ ለየት አድርጎ የዓለምን ትኩረት እንዲስብ ያደረገው የቀኝ አክራሪ ፓርቲ ብሔርተኛዋ ማሪን ለፔን ከተመረጡ ፈረንሳይን ከአውሮፓ ህብረት አባልነቷ ያስወጡና በህብረቱ ላይ የመፈራረስ አደጋ ሊጋርጡ ይችላሉ መባሉ ነው። በዚህ ላይ ለስደተኞች ጥሩ አመለካከት የሌላቸው መሆናቸው ሌላው አደጋ ነበር። ሆኖም የ39 ዓመቱ ወጣትና ለዘብተኛው መሃል ዘመም ኢማኑኤል ማክሮን አሸነፉና ስጋቶች ሊወገዱ ቻሉ። የቀድሞው የኢኮኖሚ ሚኒስትር ማክሮን ግራም ሆነ ቀኝ ዘመም ያልሆነውን አን ማርሼ ፓርቲ እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም አቋቁመው ለፕሬዝደንትነት ለመወዳደር ወሰኑ። ማክሮን ከለፔን በተጻራሪ ፈረንሳይ ከአውሮፓ ህብረት ጋር ያላትን ግንኙነት ለማጠናከር ፍላጎት አላቸው። ከዚህ ቀደም በምርጫ ተወዳድረው ባያውቁም በአጭር ጊዜ ውስጥ ፖለቲካዊ ብቃትንም አስመዝግበዋል። በምርጫው ስለተሸነፉት ለፔን እቅዶች ባጭሩ ለመግለጽ ፈረንሳይን ከአውሮፓ ህብረት ለመነጠልና በዩሮ መገበያየትን ለማስቆም ህዝበ ውሳኔ ማካሄድ፣ አክራሪ የሚባሉ መስጊዶችን መዝጋት፣ ህገ ወጥ የሚባሉ ስደተኞችን ሙሉ በሙሉ ከሀገሪቱ ማስወጣት፣ ወደ ሀገሪቱ በሚገቡ ሸቀጦች ላይ የ35% ታክስ መጣል የሚሉት ጥቂቶቹ ናቸው። በተለይ ግን እንግሊዝ ከአውሮፓ ህብረት ለመውጣት ህዝበ ውሳኔ ካደረገች በኋላ የለፔን አቋም ሌላ መዘዝ ሊያስከትል ይችላል ተብሎ ተፈርቶ ነበር። ምክንያቱም የእርሳቸው መመረጥ ፈረንሳይ ከህብረቱ እንድትወጣ ጫና መፍጠር ብቻ ሳይሆን ህብረቱ ለአንዴና ለመጨረሻ ጊዜ እንዲበታተል ሊያደርግም ይችላልና ነው። ይህ ደግሞ መገበያያ ገንዘባቸውን በዩሮ ላደረጉት፣ ነፃ የንግድ ቀጣና ለመሰረቱት፣ ተዘዋውሮ የመስራት መብትን ላጎናጸፉት አባል ሀገሮች ሌላ ከባድ ፈተና ነበር የሚሆነው። ሳይደግስ አይጣላም እንዲሉ መሀል ዘመሙ ኢማኑኤል ማክሮን የፈረንሳይን ፕሬዝደንታዊ ምርጫ በከፍተኛ የድምፅ ብልጫ አሸንፈው ድል ተቀዳጁ። 65.1% በማግኘት ተቀናቃኛቸው ብሔርተኛዋ ቀኝ አክራሪ ማሪን ለፔን ዝቅተኛውን 34.9% ብቻ ድምፅ ነው ያገኙት። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሁለት ሳምንታት በፊት ሲናገሩ የሽብር ጥቃቶች በፈረንሳዊ ምርጫ ለፔን እንዲያሸንፉ ይረዳሉ ሲሉ ተንብየው ነበር። ፈረንሳዮች ግን ዛሬ ያን ፍርሃት አስወግደው በከፍተኛ ድምፅ ውድቅ አድርገዋል። ለመሆኑ በፈረንሳዩ ምርጫ የወግ አጥባቂ ቀኝ ዘመም ፓርቲ እንዴት ሊሸነፍ ቻለ? በእንግሊዝ ከአውሮፓ ህብረት ለመውጣት ከተካሄደው ሬፈረንደምና በአሜሪካ ከዶናልድ ትራምፕ ድል በኋላ ለማለት ነው። ብዙዎች በፈረንሳይም ይደገማል የሚል እምነት ነበራቸው። ሆኖም ቀኝ አክራሪው ባፍጢሙ ተደፋ። ምንድን ነው ምክንያቱ? ለዚህ በፈረንሳይ የቀኝም የግራም ዘመም ያልሆነ በመሃል ላይ የሚገኝ ፓርቲ ማሸነፍ የፖለቲካ ሳይንስ ምሁርና የህግ ጠበቃ ትንታኔ እንዲሰጡበት ጋብዣለሁ። ፕሮፌሰር አለማየሁ ገብረ ማርያም ናቸው እንግዳይ። በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ናቸው። አመሰግናለሁ ፕሮፌሰር አለማየሁ ለዘወትር ትብብሮ።
እኔም አመሰግናለሁ የአሜሪካን ድምፅ ስለጋበዛችሁ።
ፈረንሳይ እንደሚያውቁት ሁሉ ከቅርብ ዓመታት ወዲህ በበርካታ የሙስሊም አሸባሪዎች ጥቃት ተመታለች። ጥቃቶቹን ተከትሎም ጸረ ፍልሰተኞች ስሜት ተፈጥሯል። የሥራ አጥ ዜጎች ቁጥርም አድጓል። እነዚህ ሁሉ ችግሮች ደግሞ ለቀኝ ዘመም እጩዎች መመረጥ አመቺ ሁኔታዎችን ይፈጥራሉ። ታዲያ ለምን በፈረንሳይ ሽንፈት ገጠማቸው ይላሉ?
እንግዲህ ይሄ ከብዙ ነገር የተገናኘ ነው። አንደኛ መሪን ለፔን የተባለች የናሽናል ፍራንት ተመራጭ የጀመረችው የምርጫ ዘመቻ በጥላቻ፣ በዘረኝነት፣ ዘውጋዊነት፣ ሃይማኖታዊነት ወይም ሃይማኖትን በመለየት የተመሰረተ ፖለቲካ ነበረ። ስለዚህ ይሄ ቀኝ አክራሪ የሚባሉት አሜሪካም እንደምናውቀው በትራምፕ ላይ የተገነዘብነው ነገር ነው። በሌላም ቦታ እንደዚህ አይነት እንቅስቃሴዎች እየዘረጉ ነው ያሉት። ስለዚህ የምርጫው ዳኝነት ብዬ የምገምተው ምንድን ነው? የዚህን አይነት የጥላቻ፣ የዘረኝነት፣ ዘውጋዊነት የመሳሰሉትን ነገሮች የፈረንሳይን ሕዝብ አክትስ ብሎ እንደተውጣና በሌላውም ቦታ ደግሞ ለምሳሌ በአውስትሪያም እንደዚሁ ተጥለዋል። በሆላንድም አሁን ደግሞ በጀርመኒም እንደዚህ አይነት ድል እንደሚገጥማቸው እምነት አለኝ። ስለዚህ ዋናው ትምህርት ከዚህ ላይ መቅሰም የምንችለው ምንድን ነው? የጥላቻና የዘረኝነት ሃይማኖትን መለያየትና ዘውጋዊነት ፖለቲካ እየደከመና እየወደቀ እንደሚሄድ ነው።
የሚጠረጠረውን የሩሲያ በየምርጫው ጣልቃ ገብነትስ እንዴት ነው ፕሮፌሰር አለማየሁ የሚያዩት? ፕሬዚደንት ቭላዲሚር ፑቲን ለምንድን ነው በየሀገሩ ብሔርተኛ ቀኝ አክራሪዎች እንዲመረጡ ለማድረግ የሚሞክሩበት ምክንያት?
እንግዲህ ይሄም በአሜሪካ ውስጥም አሁን እየተመረመረ ያለ ነገር ነው። አንደኛው ምናልባት ፑቲን ዲሞክራሲያዊ የሆኑትን የዌስት የሆኑትን ሀገሮች ስልጣናቸውንም ሆነ ህብረተሰቡን መዋቅር ለማናጋት ፍላጎት አላቸው። ምክንያቱም ራሳቸው ሀገራቸው በሙስና የታጠረችና በኢኮኖሚ በጣም የተራቀመች ስለሆነ የሩሲያን የበላይነት ወይም ዓለም ውስጥ በላይነቷን ለማሳየትና ለማጠናከር የሚደረግ ነገር ነው። ይሄኛውም ሳይበር ወርፌር የሚባለው በድረገጾች ላይ በኢሜይል የመሳሰሉት ነገሮች ላይ ዘመቻ በማካሄድ ተወዳዳሪዎችን ጥራቸውን በመግለጽ እና ከህዝብ ጋር ጥላቻ እንዲኖራቸው ለማድረግ ነው። ስለዚህ አዲስ የሆነ የጦር ስልት ነው የፑቲን አጀማመር። እንደ ድሮ በኑክሌር ቦምብ በምናምን ሳይሆን አሁን በሳይበር ወርፌር እየተጠቀሙ በተለይ በዌስት ያሉትን ለማዳከም እና በራሳቸው ደግሞ ቁጥጥር ለማድረግ ነው። አሁንም በአሜሪካ ኮንግረስ ውስጥ ይሄ ነገር እየተጣራ ነው ያለው። ምን ያህል ሰርገው ገብተው ይህንን ለማድረግ እንደሚሞክሩ ምናልባት በቅርብ ጊዜ የተጋለጠ ይሆናል።
የእነዚህ የቀኝ አክራሪ ፓርቲ ብሔርተኞች በምርጫው መሸነፍስ ለዓለም በተለይም ለአፍሪካ ምን ይጠቅማል?
እኔ እንደሚታየኝ የቀኝ አክራሪዎች ዋናው መሰረታዊ ሀሳባቸው ምንድን ነው? ህዝብን ከህዝብ ማጣላት፣ ጥላቻ እንዲሰፍን ማድረግ፣ ዘረኝነትን ማስፋፋት፣ ዘውጋዊነትን ማነሳሳት እና ህዝብ ከህዝብ ጋር እንዲባላና ራሳቸውን በስልጣን ላይ አድርገው ለመቀመጥና ለመግዛት ነው የሚፈልጉት። አሁን ለምሳሌ ለፔን የምታወራው ነገር ምንድን ነበር? አንደኛ በእስላም ሃይማኖት ያሉትን ሰዎች ወይም ፈረንሳዮች ከሀገር ውስጥም ቢሆን ያሉትንም ደግሞ ዲኢስላማይዜሽን ይባላል። ፈረንሳይ ወደ እስላምነት እስላም ሃይማኖት የሚከተሉትን ለማጥፋት የተዘጋጀች ሰው ነበረች። በሌላም ነገር ደግሞ የውጭ ሰው የሚመጣውን ስደተኛ ለመቀነስ የመሳሰሉትን እንደዚህ ነገሮች ነው የምታደርገው። ስለዚህ አዎ፣ ደግሞ ሌላው በጣም አስቸጋሪ የሆነ እዛ ለምሳሌ መልታይ ካልቸራሊዝም ይባላል። ተቻችሎ ህዝቡ በቋንቋም ሆነ በባህሉ በማናቸውም ነገር ተቻችሎ እንዲኖር እና የበለጠን መስማማት ነገር እንዲኖር አትፈልግም። የምትፈልገው ህዝቡን በእነዚህ ነገሮች ከፋፍሎ እያባሉና እያጣሉ ስልጣናቸውን ወደፊት ለመግፋት ነው። እኛውን በራሳቸው ወይም የናሽናል ፍሮንት የተባለው እኛ ነጭ የሆን ፈረንሳዮች ከሁሉም እንበልጣለን እና የመግዛትም የማስተዳደርም ለእኛ ብቻ ነው የሚገባን የሚል አስተያየት የሚያራምዱ ናቸው። ስለዚህ ትምህርቱ ይሄ ነው። የዚህ አይነት አስተሳሰብ የወደቀና ተቀባይነት በዓለም ላይ እንደሌለው ወደፊትም ደግሞ በሌላውም አሁን በሚቀጥለውም በጀርመኒም የሚታያሉ እየገምታሉ የማይደገፍ አይነት አስተሳሰብ እንደሆነ ውድቅ የሆነ ሀሳብ መሆኑን የእነሱ መሸነፍ እዚህ ላይ ይገልጻል ብዬ ነው ይገምተው።
ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ለሰጡ ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ።